Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬው የጋቢና ጉዞ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ይሆናል።
እኩል ለሰራነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ?
በዴሞክራቶቹ ሂላሪ ክሊንተን እና በርኒ ሳንደርስ፣ በሪፐብሊካኑ ደግሞ ሶስት አብይ እጩዎች አሉ። ዶናልድ ትራምፕ፣ ማርኮ ሩቢዮ እና ቴድ ክሩዝ። ትራምፕ አሸናፊ ነኝ ይላሉ።
I got along with everybody. You get along with nobody. You don't have one Republican.
በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረው ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት ስራ የማቆም አድማ መተውለዋል።
በዚህ ላይ የምንለዋለን። የኦስካር ሽልማትም ትናንት ምሽት ተካሂዷል። በምሽቱ ዝግጅት ተካቷል። አብራችሁን ቆዩ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ ለምሽቱ አጠር ያሉ ዜናዎች ጽዮን ግርማ ነኝ። ዓመታዊው የሲኒማ ጥበብና ሳይንስ ሽልማት ወይም ኦስካር ትናንት ምሽት ሎስ አንጀለስ ላይ ሲካሄድ የዚህ ዓመቱ አካዳሚ ሽልማት ምርጫዎችን ብቻ ያሰባሰበ ነው የሚለውን ትችት ግጭት ውስጥ ያልገባ እንደነበር ተገልጿል። ኢንዱስትሪው የተመልካቾችን ህብር በህብር የሚያንጸባርቅ መሆን እንዳለበት የተንቀሳቃሽ ምስሎች ጥበብና ሳይንሶች አካዳሚ ፕሬዚዳንት ሺሼል ቡን አይዛክ አመልክተዋል። በደልቢ ቲያትር የተካሄደውን ስነ ስርዓት የሰራው የጥቁር ኮሜዲያን ክሪስ ራክ ይህንኑ የቀለም ስብጥር ንትርክ ጉዳይ በመግባቢያ መስኮት ላይ አንስቷል። ሊዮናርዶ ዲካፕሪዮ ቪየትናም ሰላም ላይ ላሳየው ችሎታና ብቃት ምርጥ ተዋናይ ሲሆን ተሸልሟል። ሶማሊያ ባይደም ከተማ ውስጥ ትላንት የደረሱት ሁለት ፍንዳታዎች ያጠፉት ህይወት 30 መድረሱ ተገለጸ። አልሸባብ ጥቃቱን ባደረሰበት ጊዜ የገበያው ቦታ በሰው የታጨቀ እንደነበር ፖሊስና የአካባቢው ባለስልጣናት አመልክተዋል። በሁለቱ ፍንዳታዎች ከተገደሉት በተጨማሪ 40 ሰዎች ቆስለው ሆስፒታል ውስጥ እንደሚገኙ ተጠቁሟል። የኢራቁ ግድብ እጅግ የከበደ አደጋ ሊያደርስ እንደሚችል ዩናይትድ ስቴትስ አስጠነቀቀች። የዛሬ 32 ዓመት ጢግሮስ ወንዝ ላይ ከሙሉል ከተማ በስተሰሜን የተገነባው ይህ ግድብ የመዋቅር ችግር ያለበት፣ ተከታታይ ጥገና እና የሲሚንቶ ብየዳ እየተደረገበት ያለ መሆኑ ተገልጿል። ግድቡ አሁን ባለው አቅሙ 11 ኪሎ ሜትር ኪዩብ ወይም 11 ትሪሊዮን ሊትር ወይም 55 ቢሊዮን በርሜል ውሃ ያዘለ ሲሆን ድንገት ቢደረመስ ቁልቁል የሚሰጉደው የውሃ ግድግዳ መንገዱ ላይ ያሉ በመቶ ሺዎች የሚቆጠሩ ሰዎችን ጠራርጎ እንደሚያጠፋ በግድቡ የሚገኘው ባግዳድ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ አስጠንቅቋል። ቻይና ወደ ውጭ የምትልከው የጦር መሳሪያ ብዛት ባለፉት 5 ዓመታት በእጥፍ መጨመሩን አንድ አጥኚ ቡድን አስታወቀ። ቻይና በጦር መሳሪያ ምርትና ገበያ ኢንዱስትሪ በዓለም ዋና ከሚባሉት መካከል እየገባች መሆኗን የጠቆመው ስቶክሆልም የሚገኘው የዓለም አቀፍ ሰላም ጥናት ኢንስቲትዩት ሲፕሪ የቻይና ግዙፍ የጦር መሳሪያዎች ውጭ ንግድ እንደ አውሮፓውያን አቆጣጠር ከ2011 እስከ 2015 ዓ.ም በነበሩት ዓመታት በ88% ማደጉን አስታውቋል። በመጨረሻም የሶሪያው ተኩስ የማቆም ስምምነት አልፎ አልፎ ካሉ አንዳንድ ግጭቶች ከሶስተኛው ቀን እንደ ጸና መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታውቋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው ነኝ። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር
ሱፐር ቲውስዴይ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የሞት የሽረት ማክሰኞ ሱፐር ቲውስዴይ የመጀመሪያ ዙር ፉክክሩ ላይ ወሳኝ ቀን ናት። ሪፐብሊካኑ በ13 ግዛቶች የቅድመ ምርጫና ኮከስ ያካሂዱ፣ ዲሞክራቶቹ ደግሞ በ12 ግዛቶች ምርጫዎች ያከናውናሉ። አሜሪካ እንዴት መሪዎቿን ትመርጣለች? የዛሬ ዝግጅታችን አትኩሮት ይሆናል። የአሜሪካ ድምጹ ግሬግ ፍሌክስ ያጠናቀረውን ዘገባ ሄኖክ ሰማስጌር ያቀርበዋል።
በነገው የመጀመሪያ ዙር የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የቴክሳስ ግዛት የድምፅ ሰጪዎች አብይ የአትኩሮት ማዕከል ሆናለች። በሪፐብሊካኑ ፓርቲ ምርጫ 155 ወኪል ወይም እንደራሴዎች ዴሊጌትስ አላት የቴክሳስ ግዛት። በአጠቃላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደራሴዎች ዴሊጌትስ ቁጥር 1237 ሲሆን ለዴሞክራቶቹ ደግሞ 2383 ነው። በነገ ዕለት በሚካሄደው የመጀመሪያ ዙር ምርጫ ወደ ግማሽ የሚጠጉት እንደራሴዎችን ለማግኘት ነው እጩዎች የሚፎካከሩት። በዩናይትድ ስቴትስ ምርጫ ሕዝቡ የሚሰጠው ድምፅ በወኪል ወይም እንደራሴዎች ቁጥርና ድምፅ ነው የሚወሰነው። በቴክሳስ የሪፐብሊካኑ እጩ ዶናልድ ትራምፕና ቴድ ክሩዝ ምንም እንኳ በፖለቲካ አመለካከታቸው ባይራራቁም ፉክክራቸው ተጧጡፏል።
We've all seen at home when Washington politicians say about an illegal or unconstitutional program.
በዚህ በእኛ አካባቢ የምንሰማው አንድ ነገር አለ። የዋሽንግተን ፖለቲከኞች ሕጋዊ ያልሆነ ወይም ሕገ መንግሥታዊ ድጋፍ የሌለው መርሃ ግብር እያሉ ሲናገሩ፣ ይሄ መርሃ ግብር መቋረጥ አለበት። አሁን ባይሆንም በቅርቡ እናሳካዋለን።
ዶናልድ ትራምፕ በበኩላቸው በነገው ምርጫ አሸናፊ ሆነው የሪፐብሊካኑ እጩ እንደሚሆኑ ይናገራሉ። አንድ ጋዜጠኛም ተከትሎ ጥያቄ ያቀርብላቸዋል።
They're losing very badly. You saw the new Bloomberg poll come out.
Well, Senator Cruz is winning in Texas. He's beating you here.
He's not winning in Texas.
በጣም እየተሸነፉ ነው እኮ። የብሉምበርግ የህዝብ አስተያየት ቁጥርን አይታችሁ የለም እንዴ?
ጋዜጠኛዋ ደግሞ ሴናተር ክሩዝ ግን በቴክሳስ እርሶን እያሸነፉ አይደል እንዴ?
በቴክሳስም እያሸነፈ አይደለም። አቻውን ነው እየተፎካከርን ያለ ነው። በእውነት ነው የምለው፣ በቅርቡ የወጣው የህዝብ አስተያየት አሃዝ እንደሚያሳየው አቻንን። ከዚያ ባሻገር በሌሎች ግዛቶች በሰፊ ልዩነት እያሸነፍኩት ነው።
አንዳንድ የህዝብ አስተያየት አሃዞች እንደሚያመለክቱት በቴክሳስ ሴናተር ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሳ ግዛትም በጥቂት ልዩነት ይመራሉ። በሌሎች ግዛቶች ግን ዶናልድ ትራምፕ በመምራት ላይ ናቸው። ቴድ ክሩዝ በሴኔቱ የሚወክሉትም ቴክሳስን ስለሆነ የሚወዳደሩት በሜዳቸው ነው። በነገው የዩናይትድ ስቴትስ የመጀመሪያ ዙር ፕሬዝዳንታዊ ምርጫ ሳይጠበቁ ግን የብዙዎችን ቀልብ እየሳቡ የመጡት ዴሞክራቱ በርኒ ሳንደርስ እና ዶናልድ ትራምፕ እንደሆኑ በራይስ ዩኒቨርሲቲ የፖለቲካ መምህሩ ማርክ ጆንስ ይናገራሉ።
በተለያዩ ምክንያቶች በዋሽንግተን ዲሲ የቆዩ ፖለቲከኞችን ውሳኔ አለመስጠት አሜሪካውያን መራጮች አጥብቀው ጠልተውታል። ሳንደርስ እና ትራምፕ የቆዩ የፖለቲካ ባህሎችን እናስቆማለን ሲሉ ሕዝቡ እያዳመጣቸውና ድምፁንም እየሰጣቸው ነው።
በነገው የሪፐብሊካኑ ፓርቲ የመጀመሪያ ዙር ምርጫ ሱፐር ቲውስዴይ በ13ቱ ግዛቶች ትራምፕ ካሸነፉ የሪፐብሊካኑ ተመራጭ ለመሆን እድላቸው ይሰፋል። በዚህ ምርጫ የፍሎሪዳው ሴናተር ማርኮ ሩቢዮ በፉክክሩ ለመቀጠል የሚያስችላቸው ድምጾችን እንደሚያገኙ ተንታኞች ያስረዳሉ።
አሁን ደግሞ ወደ ዲሞክራቶቹ ፊታችንን እናዞር። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከቨርመንት ሴናተር በርኒ ሳንደርስ ጋር በ12 ግዛቶች ይፎካከራሉ። ዝርዝሩን ሄኖክ ይዟል።
በሂውስተን ቴክሳስ ሂለሪ ክሊንተን የምረጡኝ ዘመቻ ላይ የተሳተፉ ሰዎች በጣም ብዙና ድምጻቸውን ከፍ አድርገው ያሰሙ የቴክሳስ ግዛቶች የተሰበሰቡበት ነበር።
እኩል ለሰራነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ? በመካከላችን የሰፈነውን ጥላቻ ማስወገጃ ጊዜያችን አሁን ነው። በስራ ደረጃ የሰፈነ ዘረኝነት መወገጃው ወቅት አሁን ነው። ማህበረሰቦች ወደ ኋላ እንዲቀሩ የሚያደርጉ መዋቅሮች መቀየር አለባቸው።
የክሊንተን ደጋፊዎች የዴሞክራቶቹ እጩ ተወዳዳሪ ያላቸውን ልምድና ስራን ጥንቅቅ አድርጎ የመስራት ችሎታን ያደንቃሉ።
All I think a woman empowerment is going to overcome all this craziness.
ሴቶችን ለትልቅ ቦታ ማዘጋጀት ይህን የታመሰ የፖለቲካ ስርዓት ያስተካክላል ያሻሽላል ብዬ አስባለሁ።
I am not voting for her because I'm a feminist, although I am a feminist.
እኔ የሴቶች መብት ስለሚያሳስበኝ በጾታ የተነሳ አይደለም ለሴቷ ተወዳዳሪ ድምጼን የምሰጣት ከሁሉም በልምድ የተሻለች ስለሆነች ነው።
I think that Hillary has a better chance of making real progress instead of just talking about it.
ሂላሪ እውነተኛ ለውጥ እንዲመጣ በንግግር ብቻ ሳይሆን በተግባር ታሳየናለች።
በቴክሳስ እና በሌሎች አካባቢዎች መራጮች ጆሮአቸውን ለቨርመንቱ ሴናተር በርኒ ሳንደርስ ሰጥተዋል።
But in the last 30 years there has been a massive redistribution of wealth.
ባለፉት 30 አመታት የሀገር ሀብት ክፍፍል በፍጥነት ሲከናወን ቆይቷል። ሆኖም የሀብት ክፍፍሉ እየሄደ ያለው ባልተፈለገ አቅጣጫ ነው።
የበርኒ ሳንደርስ የምረጡኝ ዘመቻ ቁልፍ ፖሊሲ አብዛኛው ያገሪቱ ሀብት በ0.1 የ1% 10 እጅ ማለት ነው ሀብታሞች እጅ መሆኑን ማስቆም፣ የመካከለኛ ገቢ ያላቸው አሜሪካውያን የምጣኔ ሀብት ድርሻቸውን ማስፋት የሚል ነው። በኒውዮርክ ህጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ ከገቡ ቤተሰቦች የተወለደው ሴዛር ቬጋ ሂለሪ ክሊንተን በዚህ ምርጫ ወቅት የተደራጁ የበጎ ፈቃድ አገልጋዮችና አገልጋዮች ማግኘታቸው ለብቻው በርኒ ሳንደርስን እንዲያሸንፉ ይረዳቸዋል በሚለው አስተያየትና ትንተና ይስማማም።
It's real people coming together because exactly we had enough of the same political style.
ተመሳሳይ የፖለቲካ ስልትና አሰራር ስለማንፈልግ የፖለቲካ ጫዋታ ስለታከተን ነው ዜጎች በዚህ ምርጫ በቃን ይያልን ያለነው።
ነገ ሱፐር ቲውስዴይ የሞት የሽረት ማክሰኞ ብለናል። የምርጫ ሂደቱን ወደ ሌላ ምዕራፍ ያሻግራል ተብሎም ይጠበቃል።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
ጋቢና ቪኦኤ ነው የምትከታተሉት ከአሜሪካ ድምጽ ሬዲዮ። ዝግጅታችንን በአጭር ሞገድ 2 ላይ ሾርት ዌቭ ማለት ነው በ15580 ኪሎ ሄርስ እንደዚሁም በ6080 ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ታገኙናላችሁ። በመካከለኛ ሞገድ ደግሞ ከምሽቱ 1 ሰዓት ጀምሮ በ1431 እንገኛለን።
ጊዜው ደርሷል። በየአራት ዓመቱ አሜሪካውያን ፕሬዝዳንታቸውን ይመርጣሉ። የአሜሪካ ፕሬዝዳንት ለመሆን ትፈልጋላችሁ? ለፕሬዝዳንትነት የሚደረገው የምረጡኝ ዘመቻ ልክ እንደ ሊማሊሞ ጠመዝማዛና ረጅም ነው። ፕሬዝዳንት ኦባማን ለመተካት የሚወዳደሩ እጩዎች አንድ ዓመት ሙሉ ድምፅ ፍለጋ በእግር በፈረስ ይኳትናሉ። ይሁን ግድ የለም ፕሬዝዳንት ለመሆን እፈልጋለሁ ካላችሁ ይቻላል። መስፈርቶቹ ጥቂት ናቸው። የዩናይትድ ስቴትስ ሕገ መንግሥት እንደሚለው በአሜሪካ መወለድ አለባችሁ። ዕድሜያችሁ በትንሹ 35 ዓመት መሆን አለበት። በዩናይትድ ስቴትስ በትንሹ 14 ዓመት መኖር ይገባችኋል። መስፈርቶቹን ካሟላችሁ እጩ ሆናችሁ መመዝገብ ትችላላችሁ። ከዛ የምረጡኝ ዘመቻ ኮሚቴውም ይመዘገባል። የት? የፌዴራል የምርጫ ኮሚሽን። ከዚያ ስማችሁ በየግዛቶቹ በሚሰራጩ የድምፅ መስጫ ካርዶች እንዲታተም አድርጉ። እንኳን ደስ ያላችሁ። የወረቀት ምዝገባው ተጠናቋል። ከዚያ ወዲያ ግን ፈጣሪ ይርዳችሁ። ከፈጣሪ በፊት ግን ገንዘብ ማሰባሰብ ይገባችኋል። ከዛስ በቀጣዩ ቪዲዮ ጠብቁ።
በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረው ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት ስራ የማቆም አድማ መተው ውለዋል። ፌዴራሉ የትራንስፖርት ባለስልጣን ትላንትና ባወጣው መግለጫ ትግበራው ለሶስት ወር መራዘሙን አስታውቋል። አሽከርካሪዎቹ ደግሞ ለሶስት ወር ማራዘም መፍትሄ አይደለም ይላሉ። አሽከርካሪዎቹን ተገልጋዮችንና የአዲስ አበባ ፖሊስ ኮሚሽንን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ታክሲ አሽከርካሪ ነው። ምን ያህል ጊዜ የሆነ ታክሲ መንዳት ከጀመርክ?
1-8 ዓመት።
ዛሬ የታክሲ ማቆም አድማ ያደረጋችሁበት ምክንያት ምንድን ነው?
ትልቁ ነገር የዛሬን ብቻ ሳይሆን ነገም ከነገ ወዲያ የሚፈጠረውን ነገር አሁን ለምሳሌ ቤተሰብ አስተዳዳሪ ነው። 1500 ብር ቤት ተከራይቼ ነው የምኖረው። ስለዚህ አሁን ሪከርድ ለሚለው ማለት ሙያዬ እኔ ሹፍርና ሌላ ሙያ የለኝ ሲጀመር ማለት ነው። ስለዚህ አሁን መንጃ ፈቃድ ታገደ ማለት መስራት አትችልም ቁጭ በል ነው ሲጀመር። ይህን ነገር ደግሞ ሲወጣ ህጉም ማለት ነው ይጎዳል አይጎዳም፣ ከእኛ ሀገር ጋር ይሄዳል አይሄድም አልተባለም። እኛውን ለምሳሌ እንደቤት መኪና ቆመን አይደለም የምንውለው። ጠዋት 12 ሰዓት ተነስተን እስከ ማታ 14 ሰዓት ነው የምንሰራው። መንገድ ይዘጋጋል፣ ብዙ ነገር አለ፣ ደርበሽ ትቆሚያለሽ። ተጠቃሚያችንም እኛ ማለት ነው የእኛ ደንበኛም ራሱ እዚህ ጋር የማይቻልበት ቦታ አውርደኝ ብሎ ከኛ ግብ እያያዛል። ያን ነገር ጥፋት ሳናጠፋ አንውልም። አሁን ለምሳሌ በእኛ ስራ ላይ ህጉ አይሄድም በአጠቃላይ ማለት ነው። ይኸውልሽ መጫኛ ቦታ አለ፣ እዚህ ጋር ደግሞ ገበያ ቦታ አለ፣ የእግረኛ ቦታ የለም፣ እዚህ ጋርም ንግድ አለ፣ ብዙ ነገር አለ። በዛ መንገድ ላይ እንዴት ነው እኛ የምንችለው ነው የምልሽ። እዛ ጋር አሁን የሚነገድበት ቦታ ላይ አንቺ ቆመሽ የምችኝበት ቦታ ነው። ይመጣል አንዱ ፖሊስ ሲያባር አንቺ ላይ ዘሎብሽ ይገባል። ከዛው ትራፊክ ምን ይላል? ቅድሚያ በመከልከል እግረኛ ቅድሚያ ባለመስጠት ተብሎ ትከሰሻለች። እኔ አሁን የመጨረሻው አንድ እድል ብቻ ነው ያለ የሚገርምሽ ነገር ማለት ነው። በዚህ ሁለት ቀን ውስጥ ሁለቴ ተከስሻለች። ከዛ በመቀጠል ደግሞ ምን እንደሆነ አንዱ ትልቁ ነገር ልንገርሽ፣ ከፍዬ መንጃ ፈቃዴን መያዝ አልቻልኩም። የትኛው ሲስተም ኖሮ ነው ውሃና መብራት የሚከፈልበት ቦታ መክፈል ትችላላችሁ ተብለናል።
ምን ያህል ጊዜ ሆነ ታክሲ ስታሽከረክር? ምን ያህል ልምድ አለ ታክሲ በማሽከርከር?
5 ዓመት።
ምንድን ነው ዛሬ አድማ ልታደርጉበት የቻላችሁበት ምክንያት?
ያው ጓደኛዬን ነግሮሻል።
እስቲ አንተን ምክንያት ንገረኝ።
ያው በሪካርዱ ነው። ታክሲ ምቹ መንገድ በሌለበት ቦታ ላይ ለታክሲ ተብሎ ምንም የተመቻቸ ነገር የለም። ህጎች ታክሲ ላይ ብዙ ጊዜ ይጠነክራሉ። መንግስት ደግሞ ከምንም በላይ ያላሰበው ነገር አንድ ታክሲ ማለት ነው ቢያንስ ከ30 ቤተሰብ በላይ ያስተዳድራል። አንድ ታክሲ ማለት ነው ሹፌሩ አለ፣ ከሹፌሩ ደግሞ ማለት ነው የመኪናው ባለቤት አለ፣ ከመኪናው ባለቤት ሹፌሩ፣ ከሹፌሩ ጋር ደግሞ የሚሰራ ረዳት አለ፣ ከረዳቶቹ ደግሞ ማለት ነው ሳንቲም ዘርዛሪዎች አሉ። ቢያንስ የሆነ ተራ አስከባሪዎች እንኳን አሉ። በአምስታችን ውስጥ ምን ያህል ቤተሰብ አለ? ምን ያህል ሰው የሚተዳደር አለ? ይህምን ነገር አላሰበውም መንግስት። እኛውን የምንፈልገው ዘላቂ መፍትሄ ነው።
ህግ መቼም ለአንድ የትራንስፖርት አገልግሎት ህግ አስፈላጊ ነገር ነው እና ህግ ሲወጣ ህጉን ነው አሁን አናከብርም ያላችሁት እናንተ
አይደለም? ስለ ህጉ መጀመሪያ ምንም እንደዚህ አይነት አምጥቶ በቃ ከዚህ በኋላ ይህ ህግ ጸደቀ አለን እንጂ መጀመሪያ ራሳችን እንድንዘጋጅ ያደረገን ነገር የለም። ምንም ባልተዘጋጀንበት ሁኔታ ነው የሆነ ዱብዳ ነው የሆነው ነገሩ ማለት ነው። በምን ምክንያት ነው እንደዚህ አይነት ህግ ሊወጣ የቻለው? ደግሞ አደጋ የሚፈጥር ነገር ከሆነ አደጋ ይቀንሳል ይጨምራል? ምንድን ነው የሰው መንጃ ፈቃድ ታግዶ ማለት ነው።
ስለዚህ ተቃውሟችሁ ምንድን ነው? ህጉ አይከበር ነው? ምንድን ነው የእናንተ ተቃውሞ? ተቃውሞ አንተ የተቃወመ ዛሬ ታክሲ ያቆምክበትን ምክንያት ንገረኝ።
ስለ ህጉ ልሽ ህጉን እኛን እየተቃወምን አይደለም፣ ግን ህጉ አወጣጡ ልክ አይደለም።
የአዲስ አበባ የፖሊስ ኮሚሽን የህዝብ ግንኙነት ባለሙያ ምክትል ኮሚሽነር አሰፋ መዝገቡ የሚከተለውን አስተያየት ሰጥተዋል።
ትክክለኛ ጥያቄ ነው የተነሳው። በተለይም ለታክሲ ማቆሚያ የሚሆኑ ቦታዎች ተለይቶ ባልተቀመጥበት፣ በተለይም ሌሎች ተሽከርካሪዎችን መንገድ ይዘውብን ከዛ በኋላ እኛ አገልግሎት ለመስጠት ስንል ደርበን በማቆም ለጥፋት ልንዳረግ እንችላለን የሚለው የተለያዩ ጥያቄዎች ተነስተዋል። ዞሮ ዞሮ የጊዜው መራዘምም እነኝን ችግሮች ከግምት ውስጥ በማስገባት መስተካከል የሚገባቸው ነገሮች እንዲስተካከሉ ነው። ማንም ሰው ህግን በማክበር ዙሪያ እንዲጎዳ እንዲበደል አይፈለግም፣ መሆንም የለበትም። እንደ ራሴም ቢሆን እንደ መስሪያ ቤትም ቢሆን ትራፊክ ፖሊሶችም ቢሆን ይህን ከግምት ውስጥ አስገብተው እያንዳንዱና በጣም አነስተኛ የሆኑ ጥፋቶችን እንደዚህ አይነት ችግሮች ባሉበት ቦታ ሁሉ ታክሲ አሽከርካሪዎችን እየተከታተሉ ክስ እየከሰሱ መንጃ ፈቃዳቸው እንዲቀሙ የሚደረግበት ሁኔታ የለም። ለዚህም የትራፊክ ፖሊሶች አቅጣጫ ተሰጥቷቸዋል፣ ተነግሯቸዋል። እያንዳንዷን ነገር እየተከታተሉ ለምሳሌ ምንም ማቆሚያ በሌለበት ቦታ ሰው ለማውረድ ሲባል ቦታው ተይዞበት ግን ደርቦ ለጊዜው ለሰከንዳት ለደቂቃዎች ሰው ለማውረድ አገልግሎት በመስጠት ላይ ያለ ነገር ግን በቃ ቦታም ቢኖርም ባይኖርም አቁመሃል፣ ደርበሃል፣ ስለዚህ መከሰስ አለብህ የሚል አቅጣጫ ከትራፊክ ፖሊሶችም እንዳይኖር ሁኔታዎችን አሳማኝ በሆኑ ጥፋቶቹ ለአደጋ የሚዳርጉ በተለይም ትልቁ ነገር መነሻ መሆን ያለበት በጣም ሁላችሁም እንደምታውቁት የትራፊክ አደጋው በጣም እየተባባሰ ነው። ስለዚህ የዚህ የሞት መጠኑ በየቀኑ የሚደርስ ሆነ የሞት መጠን ለመቀነስ ቢያንስ ስርዓት ያለው ህብረተሰብ፣ ስርዓት ያለው አሽከርካሪ መንገድ ላይ መፍጠሩ አስፈላጊ እንደሆነ ማንም ሰው ያምንበታል። ታክሲ አሽከርካሪዎችም ቢሆኑ ያምኑበታል። ነገር ግን ለእኛ የሚሆን ነገር ይመቻችልን ነው። ይሄ ጥያቄ ተገቢ ነው። ጥያቄውን በተገቢ መልኩ የሚመለከተው አካል የሚመልስ ይሆናል። ዞሮ ዞሮ ለዚህም ሲባል ነው አሁን እንግዲህ ያው የመቻቻሉ ነገር ጊዜው እስከተወሰነ ጊዜ ድረስ እነሱም የተሻለ ነገር እስኪያገኙ ድረስ የተሻለ ነገር እስኪመቻችላቸው ድረስ የትራፊክ ፖሊሱም እያስተማረ እንዲሄድ ነው የሚደረገው።
የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ባለሙያ ምክትል ኮማንደር አሰፋ መዝገቦ የሰጡት አስተያየት ነው። የአዲስ አበባ የመንገድ ትራንስፖርት ባለስልጣንን ለማግኘት ሞክረን አልተሳካም። ምላሻቸውን ስናገኝ እናቀርባለን።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዛሬ ምሽት ዝግጅታችን የዩናይትድ ስቴትስ ምርጫን ሂደት ለእናንተ እየገለጽ እንገኛለን። ባለፈው ሐሙስ በተካሄደው የሪፐብሊካኑ ፕሬዚዳንታዊ ምርጫ እጩዎች መካከል በተደረገ ክርክር ስለ ህገወጥ ፍልሰት ተነጋግረው ነበረ። እንዲያውም የተሟሟቀ ነበር። መስታወት የማይክ ብራውንን ዘገባ ይዛለች።
ሐሙስ ዕለት በተካሄደው የሪፐብሊካን ፕሬዝዳንታዊ ምርጫ እጩዎች ከመካከለኛው ምስራቅ በህገወጥ መንገድ ስለሚፈልሱ ዜጎችና የእጩዎቹ የቀረጥ ክፍያ ማረጋገጫ ሰነድ ላይ አትኩሮታቸው ነበር። የሐሙሱ የክርክር መድረክ ላይ ቢሊዮነሩ ዶናልድ ትራምፕ የመጀመሪያው ተጠያቂ ነበር። ጥያቄውም እንዲህ ነበር። ህጋዊ ባልሆነ መንገድ ህጋዊ ያልሆኑ ሰዎችን ቀጥረ ያሰሩ ነበረ። ለምሳሌ ከፖላንድ የመጡ ሰራተኞች። ዶናልድ ትራምፕ መለሱ።
Well, you're the only person on the stage that's ever been fined for hiring people to work on your projects illegally. You hired some workers from Poland.
ህጋዊ የመሆን ወይም ያለመሆን ጉዳይ እኮ አይደለም። እዚህ መድረኩ ላይ ከቆማችሁ ተመራጮች ሁሉ እኮ እኔ ብቻ ነኝ ቀጥሬ ማሰራት እድሉን የሰጠኋቸው።
ዶናልድ ትራምፕ ይህንን መለሱ። ቴድ ክሩዝ ደግሞ ለተጠየቁት ጥያቄ ሲመልሱ ከተመረጡ አሁን በዋሽንግተን ሸንጎ እየተሰራበት ያለውን ስምምነት ለመሰረዝ ቃል ገብተዋል ብለው ለዶናልድ ትራምፕ ጥያቄ አቅርበው ነበረ። በዚህ ሁኔታ ላይ ያለ የሪፐብሊካኑ የፕሬዝዳንት እጩዎች አንዳቸው ለአንዳቸው አልተኙም። ችግሮቻቸውን እያነሱ በቃላት መጎሻሸማቸው ቀጥሎ ነበር። ትራምፕ እንዲህ ሲሉ ጉሸማውን ጀመሩ።
He is promising if he's elected he will go and cut deals in Washington and he's right. He has supported deals, he has given hundreds of thousands of
ቴድ ክሩዝ ድምጽ ነበር። ከተመረጡ አሁን በዋሽንግተን ሸንጎ እየተሰራበት ያለውን ስምምነት ለመሰረዝ ቃል ገብተዋል ሲሉ የጎሸሙትና ትራምፕን እንዲናገሩ የገፋፋ ቃል ነበር። ትራምፕም እንዲህ ብለው መልሰዋል።
I got along with everybody. You get along with nobody. You don't have one Republican.
ከብዙ ሰው ድጋፍ አግኝቻለሁ። አንተ ግን እንደኔ ድጋፍ አላገኘም። አንድ የሪፐብሊካን የምክር ቤት አባልና አብረሃቸው በየቀኑ ከምትሰራቸው የምክር ቤት አባላት አንድም ሰው ድጋፍ አልሰጠህም። አንድም የሪፐብሊካን ሰው ከኋላ አልቆምም። አንድም። ይህ ደግሞ ሊያሳፍርህ ይገባል።
በማክሰኞው የምረጡኝ ክርክር ላይ የተካፈሉት ተመልካቾች እንደሰጡት አስተያየት የትራምፕና ክሩዝ የከረረ ክርክር ለቀሪዎቹ ተወዳዳሪዎች ራሳቸውን እንዲመረምሩ ይረዳል ብለዋል። በሌላ በኩል በዲሞክራቱ ተወዳዳሪዎች ወገን ሂለሪ ክሊንተን ሌሎቹን ተወዳዳሪዎች እየመሩ ይገኛሉ።
ህጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ የሚገቡ ሰዎችን አስመልክቶ የሪፐብሊካኑ እጩ ተወዳዳሪዎች የሰጡትን አስተያየት ነው። በነገራችሁ ላይ ወደ ዩናይትድ ስቴትስ ለመግባት እንዴት ይቻላል በሚል ደግሞ አጠር ያለች ዘገባለች።
በጦርነት በረሃብና በችግር በርካታ ዜጎች መኖሪያቸውን ትተው ሰላምን ፍለጋ ወደ ሌሎች ሰላማዊ ሀገሮች በመፍለስ ላይ ይገኛሉ። ዓለም አቀፉ የተባበሩት መንግስታት በተለይ በሶሪያ የእርስ በርስ ጦርነት የተጎዱትን ለመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። ዩናይትድ ስቴትስ የዓለም አቀፉ የስደተኞች ስምምነት መሰረት ለሶሪያኑ ፍልሰተኞች ቦታ የመስጠት የውዴታ ግዴታም አለባት። በስምምነቱ መሰረት የዩናይትድ ስቴትስ የሀገር ውስጥ ጸጥታ አስከባሪ ኤፍቢአይ የሽብር ጥቃትን ለመከላከልና ሽብርተኞችን ከስደተኞች ጋር ተቀላቅለው ወደ ሀገሪቱ እንዳይገቡ ልዩ ጥንቃቄን በማድረግ ላይ ይገኛል። ለዚህም ወደ ሀገሪቱ ፍልሰተኞቹ እንዲገቡ ከመፍቀዱ በፊት የጤናቸው ሁኔታና ያቀረቡት የማንነት ማረጋገጫ ወረቀት በጥንቃቄ ይመረመራል። ትክክለኛነቱም ከተረጋገጠ በኋላ ወደ ሀገሪቱ እንዲገቡ ይፈቀዳል። እስካሁን ከሶሪያ ይህን ምርመራ አልፈው ወደ ዩናይትድ ስቴትስ የገቡት 50% ብቻ ናቸው። ዩናይትድ ስቴትስም ለመኖር የመጡት ፍልሰተኞችን መኖሪያቸውን ከማደላደል ጀምሮ በዘር ልዩነቶቻቸው፣ በሃይማኖታቸውና በፖለቲካ አመለካከታቸው ችግሮች እንዳይገጥማቸው መብታቸውን የማስከበር ኃላፊነቱን ይወስዳል።
And the Oscar goes to Leonardo DiCaprio.
ሊዮናርዶ ዲካፕሪዮ ኦስካር ሲያሸንፍ ነው። የኢንተርቴይንመንት ነገር ከተነሳ የጥበብ ነገር ከተነሳ ደግሞ ዲጄ ፋትሱ እዚህ ስቱዲዮ አብሮናል። ዲጄ እስቲ ስለ ኦስካርስ ተከታትለ ሁሉን ነገር አዘጋጅተሃል?
አዎ፣ ትናንትና በአጋጣሚ ኒውዮርክ ነበርኩ። እዛው ነው ያየሁት የኦስካርን 88ኛው
ዘናጭ መነጽር ኒውዮርክ ነው የገዛት።
እሺ፣ 88ኛው ኦስካር ትናንት ተካሂዷል። በጣም ንትርክ የተነሳበት ኦስካር ነበረ። የጥቁር ፊልሞች ስላልታጩ በዚህኛው በ88ኛው ላይ ክሪስ ሮክ ነው የመራው። ክሪስ ሮክም ይሄንን በማስመልከት ትንሽ ነገሮችን ተናግሯል። 88 ኦስካር ሲደረግ እስካሁን ኮምፕሌን ያላረጋችሁ አሁን ኮምፕሌን እያረጋችሁ ነው፣ ቢያንስ 71ዱን ነጮች ጥቁሮች እንዳላልታጩበትም ብለዋል። ኤኒዌይስ
ሲያነጋግር ነበር ክሪስ ሮክ። እኔ እውነቱን ለመናገር አላየሁትም፣ ስለዚህ ከአንተ ሙሉ ናቸዋሉ ሰማው
እና አነጋጋሪ ነበር። ግን እሱ በቃ በቀልድ በዋዛ አድርጎ አሳልፎታል። ሰዎች አንዳንድ ሰዎችም ደስተኞች አልነበሩም በጥቁሮቹ ሳይድ፣ ግን ጥሩ ነበረ የዝግጅቱ። እንግዲህ ዋና እንትን የነበረው ሊዮናርዶ ዲካፕሪዮ ማሸነፉ ነው። ከስድስት ጊዜ ከአሁን በፊት ታጭቶ ነበር እና ለመጀመሪያ ጊዜ ነው ሲያሸንፍ።
ስፖትላይት አሸነፈ አይደለም?
ስፖትላይት ቤስት ፒክቸር ሆኗል።
በጣም
ሊዮናርዶ ዲካፕሪዮ
ቤስት ፒክቸር ማለት
የፒክ አሪፍ በቃ የአመቱ ፊልም እንደማለት
የአመቱ
ፊልም እንደማ
የፊልም ስራ
ፊልም እንደማለት ነው። ዳይሬክተሩ ደግሞ የሊዮናርዶ ዲካፕሪዮ ፊልም ሬቨናንት የተሰኘው ዳይሬክተር ነው ያሸነፈው። በሲኒማቶግራፊም ሬቨናንት አሸንፏል። ሌላው ማድማክስ የተባለው ፊልም 6 ኦስካር አግኝተዋል። እሱ ነው ትልቁን ያገኘው። የውጭ ሀገር ደግሞ ፊልም ተብሎ ከሃንጋሪ ሳን ኦፍ ሶል የተሰኘ አሸንፏል። ሊዮናርዶ ዲካፕሪዮን በንግግሩ ላይ እንግዲህ ይህንን ሽልማት እንደ ቀላል አልወስደውም፣ እናንተም ደግሞ የአየር ንብረት ለውጥ ላይ እንድታተኩሩ፣ መሪዎች እንድታግዙ፣ በዚህ ዙሪያ የሚንቀሳቀሱ ድርጅቶች እንድታግዙ ብሎ ስለ አየር
በነገር ላይ ብዙ መሬት አለው ሞንታና ውስጥ ሰፊ መሬት ገዝቶ እንደዚሁ ደን ያለማል
እና በዚህ ላይ በጣም እንድታተኩሩና እንደ ቀልድ እንዳትወስዱት ብሏል። በጣም ጥሩ ነበረ። እንግዲህ ይህን ይመስላል።
እናመሰግናለን ዲጄ ፋትሱ የኦስካርስን አስመልክቶ ያቀረበልን ዘገባ ነው። ሙዚቃ እንጋብዛቸው። አዲጄ
የጀመርነው ሙዚቃ አለ ቻምፒየን የሚል እንግዲህ ሁሉም ዛሬ ቻምፒዮን ነው። እሱ ሙዚቃ እንጋብዛቸዋለን።
መልካም
ሰልተን ፔፓ ነው ሙዚቃው።
በጣም ጥሩ። እንግዲህ ዝግጅታችን እኛም ተጠናቋል። ስናስተናግድ ያመሸ ነው ሄኖክ ሰማግዜርና
እኔም መስታወት አድረገው፣ ከአጠገባችን ደግሞ ሱራፌል ዲጄ ፋትሱ አለ።
ጽዮን ግርማ ዝግጅታችን መርታለች። መልካም ምሽት በዚህ ሙዚቃ
This program has come to you from the Voice of America, Washington.